ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ አብራችሁን ከቆያችሁት ከሚቀርቡላችሁ ጉዳዮች መካከል
ሰው ቶሎ ብሎ ወደ ሕክምና እንዲሄድ ከዛም በኋላ በተረፈ የሕክምናን ውጤት አይቶ ባይሆንም እንኳን የሕክምናውን ውጤት ካየ በኋላ ወደ ጸበልና ወደ ሌላ ነገር ቢሄድ ይመረጣል ብዬ ነው።
የተፈጥሮ ወይንም ሰው ሰራሽ አደጋን ተከትሎ የሚመጣ ድህረ አደጋ ሰቀቀን ወይንም ፖስት ትራማቲክ ዲስኦርደር ወጣቶችን ጨምሮ በርካታ ኢትዮጵያውያንን እየፈተነ የሚገኝ የአእምሮ ጤና ችግር ነው። ይህንን የተመለከተ ዘገባ በምሽቱ ይቀርባል። እኒህንና ሌሎች ዘገባዎችን ያካተተውን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አስቀድመን ወጣት የከባድ መኪና ሹፌሮች እየገጠማቸው ስላለ አንድ ፈታኝ ጉዳይ የሚነግረው ዘገባ እናሰማችኋለን። አብራችን ቆዩ። በኢትዮጵያ የተለያዩ አካባቢዎች የሚደርሱ የጸጥታ ችግሮች ምክንያት በረጅም ርቀትና ሀገር አቋራጭ ጭነት ትራንስፖርት አሽከርካሪዎች ላይ የሚደርሰው ጥቃት ከጊዜ ወደ ጊዜ እየተባባሰ መሆኑ እየተነገረ ነው። በዚህ ዓመት ብቻ እስከ 40 የሚደርሱ የጭነት መኪና አሽከርካሪዎች ሕይወት ማለፉንና ቤተሰቦቻቸውም በየጊዜው እገታዎች እየተፈጸመባቸው ከ150 ሺህ እስከ 700 ሺህ ብር እንዲከፍሉ የሚጠየቁ መሆናቸውን አሽከርካሪዎች ነግረውናል። ስመኝሽ የቆየ ሹፌሮችና ባለስልጣናትን አነጋግራ ስለ ችግሩ ስፋትና መወሰድ ስላለባቸው እርምጃዎች የሚናገር ዘገባ በመቀጠል ታቀርብልናለች።
ለረጅም ዓመታት በተለያዩ የኢትዮጵያ ክፍሎችና ከሀገር ውጪ ምርቶችን በማመላለስ ለኢትዮጵያ የገቢ ወጪ እንቅስቃሴ ትልቅ ድርሻ የሚወስዱት የጭነት መኪና አሽከርካሪዎች በየጊዜው ኢትዮጵያ ውስጥ እየተባባሰ በሚሄደው የጸጥታ ችግር ምክንያት ሕይወታቸው አደጋ ላይ መውደቁን ይገልጻሉ። መንገድ ላይ በሚያጋጥሙ መንገድ መዘጋት፣ አሽከርካሪዎችን ማስቆም፣ ገንዘብ መጠየቅ፣ ንብረት መዝረፍ፣ አሽከርካሪዎችን አግቶ ገንዘብ መጠየቅና ተኩሶ መግደል በመሳሰሉ ችግሮች ምክንያት እንደ ልብ ተንቀሳቅሶ ማሽከርከር የማይቻልበት ሁኔታ በመፈጠሩም የአሽከርካሪዎችና ቤተሰቦቻቸው ገቢ እንዲሁም ስነ ልቦና በከፍተኛ ሁኔታ መጎዳቱንም ያስረዳሉ። የአዲስ አበባ ከተማ ነዋሪ የሆኑት አቶ ተስፋሁን ከበደ ኪዳኔ ባለትዳርና የሶስት ልጆች አባት ሲሆኑ ለ16 ዓመት በተሳቢና ገልባጭ መኪና አሽከርካሪነት አገልግለዋል። በተለይ ከቅርብ ዓመታት ወዲህ በሚሰሩበት በመታራና አዋሽ መንገድ በሚገጥማቸው ተደጋጋሚ ዝርፊያ ምክንያት ግን ደህንነታቸው አደጋ ላይ መውደቁን ይናገራሉ።
በተለይ አሁን መታራ መስመር ነው የምሰራው። ለምሳሌ መታራ መስመር ላይ ስሰራ በፊት በፈለግኩት ሰዓት ነበረ የሚሄደው። አሁን ግን እንደዛ አይደለም። በተደጋጋሚ ዝርፊያ እየተፈጸመ ነው። ሹፌሮችም እየተጎዱ ነው። የሞቱም አሉ። ቦሌ መት የሚባል አለ። ከወለንጭቴ አልፎ 55 ላይ ተገንጥሎ ወደ ምርት የሚያገንጠያ መንገድ ላይ ማለት ነው። ወደ 55 የሚኬደው ከጫፍ እስከ ቦሌ ከተማ ከምስ ከሚባለው ድረስ የመንግስት አካል ማንም የማይንቀሳቀስበት በዚህ በቀይ ሌቪ እነዛኞች ያው የሚናገረው ይገባሻል፣ የእነሱ ክልል ነው ተብሎ የተከለለ አካባቢ ነው። በዛ ውስጥ ነው የምናልፈው። ምንም ቢፈጠር እኔ ምንም ዋስትና የለኝ። ምንም ቢፈጠር እዛ ጋር ማንም መጥቶ የሚያስጥለኝ የለም።
ሌላው ያናገርናቸው አቶ ሰጡ የባህር ዳር ከተማ ነዋሪና የሁለት ልጆች አባት ሲሆኑ የከተማው የድንበር ተሻጋሪ አሽከርካሪዎች ማህበርም አባል ናቸው። ለ13 ዓመታት ያሽከረከሩበት የሱዳን መንገድ ከቅርብ ጊዜ ወዲህ በሚፈጸምበት የዝርፊያ የግድያና የእገታ ወንጀል ምክንያት ግን ስራቸውን እንደ ቀድሞ መስራት አለመቻላቸውን ይገልጻሉ። በተለይ ደግሞ ከቅርብ ጊዜ ወዲህ እየተባባሰ ነው ባሉት የአሽከርካሪዎች እገታ ወንጀለኞቹ ከ150 ሺህ እስከ 700 ሺህ ብር እንደሚጠይቁ ያስረዳሉ።
አሁን ሰሞኑን 700 ሺህ ብር ጠየቁና 400 ሺህ ብር ጠየቁን ይላሉ። በዚህ በምንጭና ወደዚህ ወደ ሙገር አካባቢ 150 ሺህ፣ 200 ሺህ፣ 300 ሺህ የተከፈለ ከአሁን በፊት የተለቀቁ ሹፌሮች አሉ ሌላ ቦታ ላይ።
አቶ ሰጡ አክለው በዚህ ዓመት ብቻ ከ30 እስከ 40 የሚሆኑ አሽከርካሪዎች በጥይት ተመተው ህይወታቸው ማለፉንም ገልጸዋል።
ታግተው አስለቀቀናል፣ ከፍለናል፣ በድርድር አዋጡ እየተባለ የምናዋጣበት ሂደት አለ አሁን በየቦታው። ከዛ ውጭ ሰሞኑን አንድ ማቀው ሹፌር አፋር ክልል እዚህ ድፎና ገዋኔ መሀል ላይ ቀጥታ በጥይት ግንባር ተመቶ ሙቷል። በቅርብ እዚህ ጓዋቂዮን አካባቢ ወጣ ብሎ ወደዚህ እንደዚህ አንድ አሽከርካሪ በእንደዚህ በጥይት ተመቶ ሙቷል። ረዳቱ ቆስሏል። መኪናው ተቃጥለዋል። በዚህ አመት ከ30 እስከ 40 የሚደርሱ አሽከርካሪዎች መንገድ ላይ በጥይት ቦምበሬዎች ተመተው ህይወታቸው አልፏል።
በዚህ ጉዳይ ያናገርናቸው አቶ አበባው ጋሻውም እንዲሁ በጅቡቲ መስመር አገር አቋራጭ ሹፌር ሆነው ለ23 ዓመታት ያገለገሉ ሲሆን ከሶስት ወር በፊት አፋር ክልል ገዋኔ ላይ ያጋጠማቸውን ዝርፊያ እንዲህ ይገልጹታል።
ይሄኔ ወራሴ ላይ እንደተሰነ ነገር አለ። ቆሙ ትራንስፖርት ነን ብለው ይቆማሉ። የመንገድ ትራንስፖርት ሪካላም ይዛሉ። አንዴ ማለት እንደዚህ አይነት ነገር ይገባሉ። ዙራ አንድና አንድ ላስቆንት ያናግራል። አንዱ ደግሞ ይተካል። ታካውስ ነን ነውት ገንዘብ ተቀብለው ባለውን ስናይቀርም ስልክ ምናምን ነገር ያለውን በቃ የተገኘውን ነገር ተጋግነው ይዘው ይወርዳሉ።
ይህ ሁሉ ወንጀል ሲፈጸም የጸጥታ አካላት እርምጃ አልወሰዱም ወይ ብለን ላቀረብነው ጥያቄ አቶ አበባው ሲመልሱ
አካላትም ነገራናቸው ነበር። በአደባባይ እየተዘረፈ ቆሪጫ ነው መኪና አባ ተሳቢ ተፈቶ እየተዘረፈ ይኸው ተሳቢ እየተዘረፈ ነው ያለውን ነገር ሲከፈው ደረሱላቸው ሄደን ብለን አመልክተን ነበር። ምንድነው እነሱ ዶክተር ነገር ስለሆነ በቃ እናንተ እየጠበቃችሁ እኛ ብዙ ቦታ ላይ መከፋፈል አንችልም
አቶ ተስፋውን በበኩላቸው የጸጥታው አካላት መፍትሄ ከመሆን ይልቅ እንደውም የችግሩ አካል ሆነዋል ይላሉ።
አሁን ለደህንነት ተብሎ በየመንገዱ የተቋቋሙ የመንግስት ኃይሎች ራሱ ለኛ በጣም ችግር ሆነዋል። እውነቱን ለመናገር ለፍተሻ ተብሎ ነው እንትን የሚለው። በአብዛኛው የሲኖ በተለይ እንደዚህ ገልባጭ መኪኖች አይፈተሹም፣ ግን እነሱ ሆን ብሎ ያስቆሙናል። በተለያየ ምክንያት ጋር ደረሰኝ ይላል። ደረሰኝ የምታሳያቸው በቃ የተለያየ ምክንያት እየፈለጉ ብር መቀበል ነው የሚፈልጉት። እያንዳንዱ ቦታ ሁሉ ስም እስከና ስሙ ጠቅሼ ልነግርሽ ይችላሉ። አንዳንድ ቦታ ጥይት አቀባበሉ በቃ እየመረረን ይጣስን ሁሉ ማለፍ ጀምረናል። በቃ በጣም ከምሬት የተነሳ ማለት ነው። እውነቴን ነው የምልሽ፣ እኔ እንደውም በአሁኑ ሰዓት በጣም ከመረረኝ ነገር እነሱ ናቸው።
በኢትዮጵያ የተለያዩ አካባቢዎች በሚደርሱት እነዚህ ተደጋጋሚ ጥቃቶች ምክንያት አሽከርካሪዎች እንደ ልብ ተንቀሳቅሰው ማሽከርከር ባለመቻላቸው በቤተሰቦቻቸው ላይ እየደረሰ ያለውን የኢኮኖሚ ጫና አቶ ሰጡ በምሬት ያስረዳሉ።
አንድ የመጀመሪያ ደረጃችን ቤተሰቦቻችን ላይ እና ልጆቻችን፣ እናቶቻችን፣ አባቶቻችን ላይ ከፍተኛ የሳይኮሎጂ ጫና አለ። ሁለተኛ ደግሞ በኢኮኖሚያችን ላይ 24 ሰዓት ተንቀሳቅሰን ከቦታ ቦታ መላልሰን እንሰራ ነበረ። አሁን ግን ያልሆነም አንዳንድ ቦታ በጸጥታ ምክንያት 12 ሰዓት ላይ ችላዎች የሚዘጉባቸው ከተማዎች ተፈጥረዋል። ለምሳሌ ጓዝ ላይ 22 ሰዓት ይዘጋል፣ ቁጥር ላይ 2 ሰዓት ይዘጋል። እዛ ባለፈ ሰዓት መንቀሳቀስ የማይችባቸው አሉ። እንደዚህ ኬላ የሚዘገባል ኬላው ሳይዘጋ ደግሞ ጸጥታ ሁኔታው ስለሚያስፈራ ማንንቀሳቀስባቸው ብዙ መንገዶች አሉ። በቀንም የሚያስፈሩ ማለት ነው። በሁሉም ክልል በተለያየ ክልል በቀን በእኛ ብቻ አይደለም በሀገሪቱ ላይ ነው። ነገራችን ላይ ማዳበሪያ በጊዜ መድረስ ያለበት ይጓተታል። ለምንድን ነው የሚጓተተው? 24 ሰዓት ተጉዞም ሆነ ቀንም ማታም ነርቶ ቀልጣፋ አገልግሎት መስጠት እየተቻለ በወንበዴ ምክንያት በቀን 10 ሰዓት ብቻ ነርቶ ይቆማል። አንድ በሀገሪቱ ኢኮኖሚ ጉዳት አርቷል። በእኛም ላይ ደግሞ እንደዛው ነው። በጊዜ ሰርተን በጊዜ ቀን መግባት እየቻልን በዚህ ምክንያት መጓተቱ ትልቅ ጉዳት አድርሷል። በዚህ
አቶ ሰጡ አክለው የጸጥታው አካላትና የትራንስፖርትና ሎጂስቲክ ሚኒስቴር ለጉዳዩ ትኩረት አለመስጠታቸው ለጥቃቶቹ መባባስና መጠናከር አስተዋጽኦ አድርገዋል ሲሉ ይከሳሉ።
አሁን የትራንስፖርትና ሎጂስቲክ ሚኒስቴር ተብሎ አለ። ይህ ሚኒስቴር መስሪያ ቤት አሽከርካሪው ላይ የሚደርስን ሞትና እንግልት ትኩረት ሰጥቶ የሚሰራ አይደለም። ይህን አመት ሙሉ ወደ 40 የሚደርስ አሽከርካሪ እንኳን ሲሞት አንድ ቀን መግለጫ አውጥቶ የአሽከርካሪዎችን ሞት የተቃወመበት ሂደት የለም። እየመረው ያለ ተቋም በእኛ ትክሻ በተጓጓዘነት ነው ሪፖርት ዞ ፓርላማ እየቀረበ ያለው። የእኛን ሞትና እንግልት ግን በተገቢው ልክ አይደለም ምንም ተመልክቶ ሲዘግባ አናይም። ለጸጥታ ኃይልም ቀርቦ ሹፌሮቻችን ላይ እኛ ፌመሱ ሰራተኞች ነን፣ የትራንስፖርት ሚኒስትር ሎጂስቲክ ሰራተኞች ማለት ነው ሹፌር ማለት ነው።
በዚህ ጉዳይ ያናገርናቸው የትራንስፖርትና ሎጂስቲክ ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ታጠቅ ነጋሽ መስሪያ ቤታቸው በአሽከርካሪዎች ላይ እየደረሰ ያለውን ችግር መገንዘቡንና ችግሩን ከፌዴራልና ከክልል ጸጥታ አካላት ጋር በመሆን ለመፍታት ከሁለት ወራት በፊት ጥረት መጀመሩን ገልጸው ትኩረት አልሰጠም መባሉ ግን ትክክል አለመሆኑን ይገልጻሉ።
ዛቻዎች፣ ግድያዎችና ዘረፋዎች እንደሚከሰትባቸው በተለያዩ አጋጣሚዎች ለእኛም ሪፖርት አድርገዋል። በአንድ ወቅት ተሰብስበንም የሚደርስባቸው ችግር ምን እንደሆነ በዝርዝር አስረድተዋል። በተለይ በኢትዮ ጅቡቲ ኮሪደር አካባቢ እንደዚህ አይነት ችግሮች እንደሚያጋጥሟቸው አልፎ አልፎ ችግሮቹ እንደሚከሰቱ እንደዚሁ ተናግረዋል። መንግስትም ይህንን በተመለከተ ዝርፊያውም ማስፈራሪያና ግድያውም እንዲቆም ጥያቄ አቅርበዋል። በወቅቱ ያው እንደሚታወቀው ሀገራችን በብዙ መልኩ የተለያዩ የልማት ስራዎችም እየተከናወኑ ጎን ለጎን ደግሞ የሽብር ተግባር ተግባርም የሚፈጽሙ አካላት እንዳሉ ይታወቃል። ስለዚህ እሱን ለመከላከል ደግሞ የፌዴራል ፖሊስ ከትራንስፖርትና ሎጂስቲክስ ጋር በተገናኘ የሚሰሩ ስራዎችን በጋራ በመስራት በፌዴራል ፖሊስ በኩል ይሄንን ከስር ከመሰረቱ ለመቅረፍ የሚያስችሉ ዝግጅቶች መደረጋቸውንና ይሄንን ለማስቆም ፌዴራል ፖሊስ ከኛ ጋር ለመስራት እንዲሁም አሽከርካሪዎቹ የሚያነሷቸውን ጥያቄዎች በዘላቂነት መፍታት የሚቻልበትን አግባብ በተመለከተ ሰፊ ውይይት ተደርጎ ፌዴራል ፖሊስም ይህንን ለሚመለከታቸው የጸጥታ አካላት ድርሻቸውን ሰጥቶ ቁጥጥር እየተደረገ
የጸጥታ አካላት ያደርሱታል የተባለውን የዝርፊያ ችግር በተመለከተ የጸጥታ መዋቅሩ እርምጃ እንደሚወስድ ያሰምሩበት አቶ ታጠቅ በተለይ ከፍተኛ ዝርፊያና ግድያ እንደሚፈጸም መረጃ በደረሳቸው የአፋር ክልል ችግሩን ለመቅረፍ እየተደረገ ባለው ጥረት መሻሻሎች መኖራቸውን አስረድተዋል።
አሽከርካሪዎቹ ባነሷቸው ነጥቦች ዙሪያ በተለይ የማዋከቡ ዝርፊያው በየደረጃው ይደርስብናል ያሉትን ነገሮች መቆጣጠር ነው በዋናነት እኛ ትኩረት አድርገን የሰራሩ ከጸጥታ አካላት ጋር። ስለዚህ
እነሱን
ሙሉ ለሙሉ ወደ ማስቀረቱ ነው አሁን እንቅስቃሴ እየተደረገ ያለው። ስለዚህ ቀደም ሲል ሊፈጸሙ የነበሩ የወንጀል አይነቶች በየጊዜው ከሚደርሰው ሪፖርት ጋር በተገናዘበ መልኩ የፌዴራል ፖሊስም ይሄን ነገር በማስከበሩ ረገድ አብሮን እየሰራ ስላለ በየጊዜው ይደርሱ የነበሩ ነገሮችን መቀነስ ይችላል። ሙሉ ለሙሉ ማስቀረት አልተቻለም፣ ግን በፊት ከነበረው ሁኔታ አሁን በተሻለ አሽከርካሪዎች በሰላም ወጥተው በሰላም የሚገቡበት መንገድ ተመቻችቷል። ከዚህ በኋላ ደግሞ በተጀመረው ልክ ተጠናክሮ የሚቀጥል ጥራ ይገኛል ማለት ነው።
ለሀገሪቱ የውጭና የሀገር ውስጥ ንግድ የጀርባ አጥንት ሆነው የሚያገለግሉት የረጅም ርቀትና ድንበር ተሻጋሪ አሽከርካሪዎች ግን በህይወታቸውና በቤተሰቦቻቸው ላይ የተደቀነው አደጋ ከመንግስት ከፍተኛ ትኩረትና እርምጃ የሚፈልግ መሆኑን በመግለጽ ለደህንነታቸው ዋስትና እንዲሰጣቸው ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽና መሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስለሆናችሁ በእጅጉና መሰግናለን። ወደ ቀጣዩ ዘገባ ስንሻገር ዓለም አቀፉ የአእምሮ ጤና ቀን ሰኞ ዕለት ታስቦ ውሏል። በተለይ ደግሞ የተፈጥሮ ወይንም ሰው ሰራሽ አደጋን ተከትሎ የሚመጣ ድህረ አደጋ ሰቀቀን ፖስት ትራማቲክ ዲስኦርደር ብዙም ትኩረት ያገኘ እንዳልሆነ የዘርፉ የጤና ባለሙያዎች ይገልጻሉ። አብዛኛው ማህበረሰብም የአእምሮ ህመሞችን ከእርኩሳን መናፍስ ጋር በማገናኘት ወደ ሕክምና ተቋማት ከመሄድ ይልቅ ባህላዊ መንገድ ይመርጣሉ ይላሉ። በባህር ዳር ፈለገ ሕይወት አጠቃላይ ሆስፒታል የአእምሮ ህመም ሐኪም የሆኑት ዶክተር ማቴዎስ ወሰኔ አስቴር ምስጋናው እሳቸውንና አንዲት የአእምሮ ታማሚን በመጠየቅ ቀጣዩን ዘገባ አሰናድታለች።
ወርቅነሽ እውነቱ ትባላለች። ከአንድ አመት ከስድስት ወር በፊት በባህር ዳር ከተማ በግንባታ ስራ ተቀጥራ ትሰራ እንደነበር ትናገራለች። ወርቅነሽ አንድ ቀን አብሯት ይሰሩ ከነበሩ ሁለት ባልደረቦች ጋር ትቀያየማለች። ውሎ እያደር ለነርሱ ያላት ጥላቻ እያየለ እንደመጣ አስረድታኛለች። ከዛ የእርሷ የቅርብ ጓደኞች ከነዚህ ሰዎች ጋር መጣላት እኮ መጥፎ ነው ሊጎዱሽ ይችላሉ ብለው ከነገሯት በኋላ የስሜት መለዋወጥ እንደደረሰባት ትናገራለች።
ሰራተኞች ምናምን እነሱ እኮ ክፉ ናቸው። ከተጣልሽ ያሉ ነገር ያደርጉብሻል፣ ቀጥታ ወደ እነሱ እንትን ነገር እንድትገቢ ያደርጉሻል ምናምን ሲሉኝ በቃ ያኔ ባከታተሉኝ ሰዓት እንደገና እየጨመረ ፍርሃት የፍርሃት እንትን እየጨመረብኝ ሲል ወደ አይምሮ ጭንቀት ነገር ተቀየረብኝና ከዛያች ልጅ ጓደኛ የሆነችው ደግሞ ቤቴን የምታሳያቸውና የሚጎዱ ይመስለኛል፣ ያጎቴን ቤት ሁላ ዘመዶች የምታስጎዳቸው ይመስለኛል። ፋዘር ደግሞ እንደሚመጣ ስደውል ሰምታኛ ላይ አብራይን አይደረች ስላመመኝ ከዛ እሱ ሁላ እንደሚመጣ ትናገርና ምግብ የምታስጎዱ ይመስለኛል። ከዛ በቃ አባቴ አባቴ ማለት ጀምር ቀይ ማልቀስ ባህሪ ያለ ልብስ የመቅደድ ባህሪ ያለ ሰው የመሳደብ ባህሪ ያለ እንደዚህ እንጀራ ሲሰጥ ሲሉ እንደዚህ አስደሽቼ እናቴ እንደዚህ ሽሮ ትኩስ ሽሮ አስደግቻ ታውቃለሁ። በቃ ፋዘርንም አልወድም ማንኛውም ሰው አልወድም ቀሳድባለሁ ምናምን። ከዛ በኋላ እንደዚህ ጸበል ልጠመቅ ባህር ምግብቻ አውቃለሁ መንጥቄ ሰው በቃ ብዙ ነገር ነው የማደርገው ነበር።
ወርቅነሽ ቤተሰቦቿ ከህመሟ ይፈውሳታል ብለው ያሰቡት ባህላዊ ሕክምና በመሆኑ በጊዜው ወደ ዘመናዊ ሕክምና ተቋም የወሰዳት አልነበረም።
ጸበል ሲያስገባኝ ያው ዝም ብሎ አሁንም ትክክለኛ ጸበል አይደለም ቡዳም ወስደው ነበር ቡዳም አይደለም ተባሉ። እዛ ደግሞ ባህላዊ ሕክምና ነገር ምስ ያበሻ ነገር የሚያውቁ ከዛ ወሰዱኝ።
ከብዙ ውጣ ውረድና ድካም በኋላ የጤናዋ መታወክ እያየለ ሲመጣ የመጨረሻ መፍትሄ ይሆናል በሚል ነበር ወርቅነሽ ወደ ህክምና ተቋም የተወሰደችው። ይህ የመጨረሻ ሙከራ መፍትሄ ሆኖ እንዳገኘችው ወርቅነሽ ትናገራለች።
አሪፍ ነው በየሰዓቱ። አሁን ወንድ ዶክተር አናግሮኝ ከሆነ ሴት ደግሞ ዶክተር ያናግረኛል። አሁንም ሌላ ወንድ ዶክተር ያናግረኛል። አሁንም ሌላ ሴት። በጣም እየተቀያየሩ እየተቀያየሩ እኔን ሀይሮ ነጻ እንዲሆን ያደርጉኝ ነበር። በጣም ነው የሚከታተሉ። በጣም አሪፍ ናቸው። እኛ በራሴ ጊዜ ማቋረጤ ነው ወደዚህ የመጣሁት።
በባህር ዳር ከተማ በሚገኘው ፈለገ ህይወት ሪፈራል ሆስፒታል የአእምሮ ህመም ሐኪም የሆኑት ዶክተር ማቴዎስ ማሰነ ተፈጥሯዊ አሊያም ሰው ሰራሽ ክስተትን ወይም አደጋን ተከትሎ የሚመጣን የአእምሮ ህመም ወይም በእንግሊዝኛ ፖስት ትሮማቲክ ስትረስ ዲስኦርደር በመባል የሚታወቀውን ህመም እንዲህ ያብራሩታል።
ጦርነት፣ ተፈጥሮ አደጋዎች፣ ሰው ሰራሽ አደጋዎች፣ መፈናቀል፣ ድርቅ፣ እነዚህ አይነት ጫናዎች ሲደራረቡ የአእምሮ ጤና መታወክ እንደሌላው ሳይሆን ከፍ ይላል። ከሞላ ጎደል ራሱን የቻለ ቶፒክም ነው። ከትራውማ ወይም ከዚህ ከጦርነቶች ጋር ከችግሮች ጋር የተያያዘ የሚመጣ ራሱን የቻለ አለ እና እንደየህመሙ ይለያያል። ግን በጠቅለል ስናደርገው ስሜት ላይም ለውጥ ይመጣል። ኢሞሽናል የምንለው ባህሪ ላይ ለውጥ ይመጣል። ቢሄቨራል የምንለው በተለምዶ ከምናውቀው በተፈጥሮ ሰው ይሆን ከምናውቃት ባህሪ የተለየ ሊመጣ ይችላል፣ ሊታይ ይችላል። ሰውን ሊጠራጠሩ ይችላሉ። ሊጎዳኝ ነው፣ ሊያጠፋኝ ነው ብሎ ሊፈሩ ይችላሉ። የፍርሃት ስሜት ሊኖር ይችላል። የስሜት ልዩነት፣ የባህሪ መለወጥ ከዛ ጋር ተያይዞ ተግባር ላይ ልዩነት ይኖራል። አክሽን የምንለው የሚሰሩት ነገር ላይ ድሮ በተለምዶ ከሚሰሩት የተለየ ነገር፣ የተቀየረ ነገር፣ ትክክል ያልሆነ ነገር፣ አግባብ ያልሆነ ነገር ማድረግ ማሰብ።
በኢትዮጵያ በተፈጥሯዊ አሊያም ሰው ሰራሽ ክስተትን ወይም አደጋን ተከትሎ በሚመጣ የአእምሮ ህመም ወይም ፖስት ትራውማቲክ ስትረስ ዲስኦርደር የሚታመሙ ሰዎችን ማህበረሰቡ አብዛኛውን ጊዜ እርኩስ መንፈስ ነው ያገኛቸው ብሎ በማመን ታማሚውን ወደ ሕክምና ተቋማት የመውሰድ ልምዱ ዝቅተኛ መሆኑን ዶክተር ማቴዎስ ይናገራሉ።
ሕክምና አያስፈልግም፣ መንፈስ ነው፣ በመንፈሳዊ መንገድ በምናምን ብቻ ይሁን እየተባለ ብዙ ሰው ታስሮ አንድ አመት፣ ሁለት አመት፣ 10 አመት በጣም እየተሰቃየ ህመሙ እያመመው እየተቸገረ ወደ ጤናው ሳይመለስ ብዙ ዘመን ስለሚንገላታ ነው እንጂ ችግር ያለው እየታከሙ ጎን ለጎን ሐኪምን እያማከሩ መድኃኒታቸውን እየወሰዱ የእግር ሕክምናውን እየቀጠሉ በተጓዳኝ ደግሞ መንፈሳዊ አገልግሎቶችን ጎን ለጎን ማስኬድ ባለሙያው ጋር የተመካከሩ እንደዛ ካደረጉ ለጤናቸው ሞር ጠቃሚ ነገር ይገኛል ብለን እናምናለን።
ወርቅነሽም ለህብረተሰቡ መልእክት አለኝ ትላለች።
አሁን ከራሴ ካየሁትና ከራሴ ከተረዱት አንጻር ተሮብሎ ወደ ህክምና እንዲሄዱ ነው የምመክረው። አሁን ባለኝ አቅም ያን ያክል እንኳን ለሰው ለማስረዳትን ችሎታ ባይኖረኝም በቃ ባለኝ አቅም ሰው ቶሎ ብሎ ወደ ህክምና እንዲሄድ ከዛም በኋላ በተረፈ የህክምናን ውጤት አይቶ ባይሆንም እንኳን ወይ ህክምናውን ውጤት ካየ በኋላ ወደ ጸበል ነው ወደ ሌላ ነገር ቢሄድ ይመረጣል ብዬ ነው የማስበው። ህክምና በጣም ለኛ ቆንጆ ነው።
ዶክተር ማቴዎስ በኢትዮጵያ ከግጭቶች ጋር በተያያዘ የአእምሮ ህመም ጤና ተጠቂዎች ቁጥር እየጨመረ መምጣቱን በዕለት ከዕለት ምልከታቸው ማስተዋላቸውን ተናግረዋል። የአማራ ክልል ጤና ቢሮ ከሰሜን ኢትዮጵያው ጦርነት ጋር ተያይዞ በቅርቡ አስጠናውት ባለው ጥናት 4000 የሚሆኑ ሰዎች ከጦርነቱ በኋላ ለአእምሮ ጤና ህመም መዳረጋቸውን ገልጿል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ ትኩረቱን ያደረገ መሰናዶ ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ ቀጣዩ መሰናዶ ስንሻገር የኢትዮጵያ ወጣቶች ትስስር መረብ ወጣቶችን ወደ በጎ ግብ ለመምራት ያለመ ማህበራዊ ሚዲያ አገልግሎት ነው። ሙያ ተኮር ሀሳቦች፣ አስተሳሰብ ቀያሪ ዘመቻዎችና ሌሎች ለወጣቶች የሚበጁ መረጃዎችና አገልግሎቶችም የሚዳረሱበት መረብ ነው። እንግዲህ የዚህ መረብ መስራች ኢንስፓየርድ ኢትዮጵያን የተሰኘ የወጣቶች ማህበር ነው። ከማህበሩ መስራች የወጣቶች ስብዕናና ሙያ ብቃት ግንባታ ባለሙያም ከሆነው ልዩነት አምራት ጋር አጭር ቆይታ አድርገናል። በመቀጠል ይቀርባል።
እሺ፣ ከልብ አመሰግናለሁ ሀብታሙ። እና አንተም የምሰራበትን ላመሰግን እፈልጋለሁ። በመጀመሪያ የኔ ስም ልዩነት አምራት ይባላል። የምሰራው ድርጅት ስሙ ደግሞ በኢንስፓየር ኢትዮጵያን አሶሲሽን ይባላል። ከሱ ስር አሁን አንተ ሜንሽን ያደርገው የኢትዮጵያ ወጣቶች ትስስር መረብ ኢኒሽቲቭ ነው ወይም ዩዝ ኔትወርክ ኢትዮጵያ። እንግዲህ እንደ ፋውንደር ሆኜ ነው የማገለግለው። እዚህ ላይ ደግሞ ኢንስፓይሬተር ወይም ሀሳብን የማሰባጠር ገናኘት ሰዎችን ሀሳብና የታቸውን እንዲያጋሩ የማመቻቸትንም ስራ ደግሞ እሰራለሁ ማለት ነው።
የኢትዮጵያ ወጣቶች ትስስር መረብ የተሰኘው ገጽ መቼ ነበር የተቋቋመው? እንዲቋቋም ያበቁ ምክንያቶችስ ምንድን ነበሩ?
የተቋቋመው አሁን እናንተ በምናወራበት ጊዜ 1 ዓመት ከ4 ወሩ ላይ ነው ያለው። ይህ ሲቋቋም አላማው ምንድን ነው? ወጣቶች ኢትዮጵያውያን በተለይ ከየትም የዓለማቸው ክፍል ሆነው ሀሳብና እይታቸውን፣ እውቀታቸውን፣ ፍላጎታቸውን በበጎነት ለህብረተሰባቸው ኮንትሪቢዩት ማድረግ እንዲችሉ፣ እንዲማሩ፣ እንዲያስተምሩ፣ እንዲሰጡ፣ እንዲቀበሉ። አንዳንዶች ምናልባት በውጭ ሀገር ያሉ እኔ መቼ ነው የበጎ ፈቃድ ስራ ምሰራው፣ ሀገር መጥቼ መቼ ነው ማገለግለው፣ ሀሳቤን፣ እውቀቴን፣ እይታዬን ለማን ነው እንዴት ነው ማጋራው ብለው የተቀመጡ ሰዎች ምህዳሩን በማዘጋጀት በአዎንታዊነት ሀሳባቸውን ሼር እንዲያደርጉ፣ እንዲያካፍሉ፣ እንዲማሩና እንዲማማሩበት እንዲሁም ደግሞ ይሄ ዲጂታል ጓደኝነት እንዲመሰረትበት ለማድረግ ተቆራኘ መረብ ነው። እንግዲህ ይሄ መረብ ወጣቶችን ያለ ገደብ ከገጠር እስከ ከተማ፣ ከከተማ እስከ ገጠር፣ ከሀገር ውስጥ ከውጭ ሀገር፣ ከውጭ ሀገር ወደ ሀገር ውስጥ ሰዎች እንዲገናኙ፣ ሀሳብና እይታ እንዲቀያየሩ፣ ለእውቀትና ለማህበራዊ ልማት የሚሆኑ ሀሳቦችን እንዲያጋሩ፣ ሰዎች ደግሞ ካሉበት ቦታ ሆነው ለቤተሰቦቻቸው፣ ለህብረተሰባቸው አንድ ጠቃሚ ነገር አለን የሚሉትን ኮንትሪቢዩት ማድረግ እንዲችሉ ያመቻቸ ነው ምህዳር ነው። እንግዲህ ፕሮግራማችን ዲጂታል ነው፣ ከዛ ደግሞ አዎንታዊ ነው፣ እንዲሁም ደግሞ አሳታፊ ነው።
በተለይ በቴሌግራም ገጻችሁ ከ35,000 በላይ ተከታዮች እንዳሏችሁ ተመልክቻለሁ። በእስካሁኑ ቆይታችሁ ወጣቶችን በተመለከተ ምን አይነት ስራዎችን በመስራት ላይ ትገኛላችሁ? በሙያ ስልጠና ሊሆን ይችላል፣ በማንቂያ አዋጆች ወይም ካምፔኖች ሊሆን ይችላል። ከዛ ጋር በተገናኘ ከሰራችኋቸው መካከል ጥቂቶቹን ለአድማጮች ብታጋሩልን።
እሺ፣ አንደኛው የሰራ ነው ሆፕ ኢትዮጵያ የተሰኘ ተስፋ ኢትዮጵያ። እንግዲህ በሀገራችን ግጭት በተጀመረ ጊዜ ግጭቱ ሰዎችም ተስፋ እንዲቆርጡ፣ በሀገራቸው ላይ ተስፋ እንዳይኖራቸው፣ በራሳቸውም ተስፋ እንዲቆርጡ የሚያደርጉ ጉዳዮች ነበሩ። ሰው ከወጣቶች ወይም ደግሞ ህብረተሰባችን ክፍል ተስፋ ያለው እንዲሆን ባለራዕይ፣ ስኬታማ፣ ጤናማ፣ ሰላማዊ እና አብሮነትን የተላበሰ ወጣት በሚል ተስፋ ያለው ኔሽን በሚል ስራዎችን ሰርተናል። ለሰላምና ለአብሮነት ለበጎ ህብረተሰባዊ ልማት የሆኑ እንቅስቃሴዎችን በዛ ትስስር መረብ ላይ ለብዙ ጊዜ ሰርተናል። ከዛ ቀጥሎ ኮንሰርንድ ጀኔሬሽን ወይም ተቆርቋሪ ዜጋ የተሰኘ ካምፔን ሰርተናል። ወጣቶች አገር ከመውደድ በፊት የሚቀድመው ራስን መውደድ ነው። ብዙ ጊዜ ከራሴ በላይ ለሀገሬ፣ ከራሴ በላይ ለብሔሬ፣ ከራሴ በላይ ለሃይማኖቴ፣ ከራሴ በላይ ቅድሚያ የምላቸው ነገሮች ጥፋት እያመጡብን ነው። ሰዎች ወደ ራሳቸው ማንነት መመለስ አለባቸው። ራሳቸውን መረዳት አለባቸው። ውስጣቸው ያለውን መክሊት፣ ውስጣቸው ያለውን አቅም አንደርስታንድ ማድረግ አለባቸው። ራሳቸውን በወጉ ካወቁ እና ራሳቸውን ካበቁ በኋላ ለራሳቸው ሪል ተቆርቋሪ ከሆኑ በኋላ ለሀገራቸው፣ ለቤተሰባቸው፣ ለህብረተሰባቸው መቆርቆር ይችላሉ። ስለዚህ ተቆርቋሪ ዜጋ ማፍራት አለብን። አንደኛው ሀገራችን ላይ ችግር እየፈጠረም ያለው ወይም ደግሞ ችግሩ እንዲባባስ ያደረገው ያለው ለራሱ ኮንሰርንድ ያልሆነ ግን ደግሞ ከራሱ በላይ አለኝ ለሚለው ነገር ተቆርቋሪ የሆነ ሰው እየበዛ ስለሆነ ነው። ስለዚህ ይህን ካምፔን ለሁለት ወር ጨርሰናል። በዚህ ካምፔን ላይ ለ60 ስልጠናዎችን በ60 የተማሩና የበቁ በዓለም አቀፍ ደረጃ የሚገኙ ኢትዮጵያዊ አስተማሪዎችን፣ ፕሮፌሰሮችን ኢንቫይት በማድረግ ትሬኒንጎችን ኦፈር አድርገናል። በዚህ ኮንሰርን ጀኔሬሽን ካምፔን ላይ ማለት ነው።
እንግዲህ እነዚህን መሰል መድረኮች እንዲስፋፉ እናንተን የመሰሉ ወጣቶች የሚጀምሯቸው መረቦች የበለጠ እንዲጠናከሩ ምን መደረግ አለበት ብለህ ታስባለህ? ለወጣቶች ያለውስ ፋይዳ ምንድን ነው?
እንግዲህ አሁን ባለንበት ሁኔታ ዓለማችን የዲጂታል መሬት ላይ ናት የምትገኘው። ይሄ ዲጂታል መሬት ደግሞ የሚስፋፋው የተንኮተኩተው የሚያድገው በአዎንታዊነት ሀሳብና ጽንሰ ሀሳቦች ላይ የተገመደ ሀሳቦችን በማቅረብ የተሻለ ምህዳርን ማመቻቸት እንችላለን እና ሰዎች፣ መንግስትም ቢሆን ኤንጂዎችም ቢሆኑ ሰው ላይ የሚሰሩ ተቋማቶች በማህበራዊ ሚዲያ መሬቱ ላይ አዎንታዊነትን የተመረኮዘ ለአእምሮ ልማት የሚጠቀም፣ ለህብረተሰብ ልማት የሚጠቀም፣ ለአብሮነት የሚጠቀም፣ ለእድገት የሚጠቅሙ መሴጆችን በማቅረብ ሂደት ላይ ሰፊ ስራዎችን መስራት አለባቸው ብዬ ኢንሲስት አደርጋለሁ። እንዲሁም ደግሞ ወጣቶች ይህን የማህበራዊ ሚዲያ ኦፖርቹኒቲ በመጠቀም ጠቃሚ መልእክቶችና እይታዎችን በመጋራት እርስ በርስ አዎንታዊ የሆኑ ትስስሮችን በመፍጠር ራሳቸውንም ሌሎችንም መጥቀም አለባቸው ብዬ አስባለሁ። እንደነዚህ ያሉ ትስስር መረቦች በአዎንታዊነት ሆን ብሎ ተዘጋጅተው ምህዳሩ ላይ ጠቃሚ ነገሮችን በማሰራጨት የሚሰሩ ተቋማቶች ለወጣቱ አዎንታዊ ፋይዳ አላቸው ብዬ አስባለሁ። ያ ምንድን ነው? ወጣቱን የሚጠቅም የሚያሳድገው የሚያንጸውን መልእክቶች ያቀርቡለታል፣ ያስተሳስብታል። ይሄ ከስራ እድል ፈጠራ ሊሆን ይችላል፣ ከህብረተሰብ ልማት ትምህርቶች ሊሆን ይችላል፣ ከስኮላርሺፕ አንጻር ሊሆን ይችላል፣ ዲጂታል ፍሬንድሺፖችን ከመስጠት ሊሆን ይችላል፣ የተለያዩ ስልጠናዎችን በነጻ ከማግኘት አንጻር ሊሆን ይችላል። ይሄ በጣም ለወጣቱ በዚህ ሰዓት ጠቃሚና አስፈላጊ ነው። የትጀል ማር የትጀል ስራ የትጀል ኮንትሪቢዩት ላርግ የሚለው ወጣት በዲጂታል ቮለንቲሪዝም አንደኛው ካምፔናችን የነበረውም ዲጂታል ቮለንቲሪዝም ነው። በዲጂታል ቮለንቲሪዝም አንጻር ካለበት ቦታ ሆኖ ወንድምና እህቱን በኮችንግ በሜንተርሺፕ በትሬኒንግ በበጎ ፈቃድ ሰርቭ ማድረግ ይችላል። እሱም ሰርቭድ መሆን ይችላል ማለት ነው። ስለዚህ ለወጣቱ እንደዚህ አይነት ትስስር መረቦች ሰዋዊነትን ዲጂታል አይዲዮሎጂን ከማስፋት አንጻር በጎነትን ከማስረት አንጻር ሰፊ ኦፖርቹኒቲ ነው። ቢጠነክር ይሻላል ብዬ አድቫይዝ አደርጋለሁ።
ከመለየታችን በፊት እንግዲህ በአንድ ዓመት ጉዟችሁ ውስጥ የተለያዩ መረጃዎችን፣ የተለያዩ ስልጠናዎችን እንዲሁም ደግሞ በርከት ያሉ የወጣቶች ትስስሮችን ፈጥራችኋል። ይህም በምታደርጉበት ጊዜ የገጠማችሁ ዋነኛ ተግዳሮት ምን ነበረ የሚለውንም ጠቀስ እናድርግ።
አዎ እንግዲህ ይሄ ነው የሚባል ተግዳሮት ብዙ አላጋጠመንም። አንደኛው እንግዲህ ተግዳሮት የኢንተርኔት ወጣቶቹ እንግዲህ ዲጂታል ኮሚኒቲ ስናገኝ የተወሰነው የቤተሰባችን ክፍል የኢንተርኔት ኦፖርቹኒቲ ላይኖር ይችላል። ያንን መድረስ አልቻለም። ይሄንንም ደግሞ ለማካተት እኛ ያሰለጠናቸው ወጣቶች ኢትዮጵያ ውስጥ ይሄ ኮንሰርን ጀነሬሽን ብዬ የጠቀስኩት ካምፔን በኢትዮጵያ ውስጥ 15 ሚሊዮን ወጣቶችን ኦንላይን ለመድረስ 5 ሚሊዮን ወጣቶችን መሬት ላይ ለመድረስ እንደውም በ250 ከተሞች ላይ ይሄንን ስራ ለመስራት 1000 በላይ አምባሳደሮችን ሬክሩት አድርጓል። ይህን በምናደርግበት ጊዜ የነበረው ቻሌንጅ እንግዲህ የኢንተርኔት አቅራቦት ቻሌንጅ ስለነበረ እዚህ የሚሰጡትን ትምህርቶችና ስልጠናዎችን በሳምንት አንድ ጊዜ ሄዶ ደግሞ ለአካባቢው ህብረተሰብ የሚያሰለጥኑ አምባሳደሮችን ሬክሩት አድርገናል። ይሄ ሁሉ ከላይ ሚኒሽ የሚያረኩል ሰርቪስ በበጎ ፈቃድ የተሰራ ነው። በእርግጥ ሳፖርተሮች በጎናችን አብሮ የሚሰሩ ተቋማቶች አሉ። የኢንተርኔት አለመኖር አንዳንድ ቦታ ላይ ይህንን ክፍተት ሌላኛው ተግዳሮት የፋይናንስ ተግዳሮት ነው። ለእንደዚህ አይነት ስራዎች የተዘጋጁ ተቋማቶችና መንግስት አካላትም እንዲሁም ደግሞ የሂዶ ተቋማቶች ላይኖሩ ይችላሉ። እኛ በጀመርበት ጊዜ አሁን ግን እየነቁም እያወቁም የዲጂታል ኮሚኒቲ ከሬጅ ላይ እንዳለን አንደርስታንድ አድርገው በስፋት ከኛ ጋር እየሰሩ ነው የሚገኙት። እኛም በጥንካሬ ስራችንን እየሰራ ነው የሚገኙት።
በየነህ ታምራት፣ የኢትዮጵያ ወጣቶች ትስስር መረብን አስመልክተህ ለሰጠህን መረጃ ላካፈልከን ሀሳብ ሁሉ በእጅጉ አመስጋኝ ነን። በሌሎች ጉዳዮች እንነጋግራለን። ለአሁኑ በጣም አመሰግናለሁ።
እኔም ከልብ አመሰግናቸዋለሁ።
ጋቢና ቪኦኤ ነው በመከታተል ላይ የምትገኙት። ከአሜሪካ ድምፅ አድማጮቻችን እንዲሁም ተመልካቾቻችን፣ ቀጣዮቹን ጥቂት ደቂቃዎች ደግሞ በሙዚቃ ዘና ብለን እንመለሳለን። የአሜሪካ ድምፅ ሲከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችሁን ስላመሻችሁ በጣም እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ምህንድስና ደግሞ ኤልያስ አስማረ ነበር። እስካሁን ድረስ አብረናችሁ ነበር ነው። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። It's time to drop your jaw and say goodbye.